የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ረቡ የካቲት 13 2012 ዓ ም ምሽት መሰናዷችንን እናስተዋውቃችሁ። 100,000 ወጣቶች የተመዘገቡበት የበጎ ፈቃድ እንቅስቃሴ መጀመሩን የሰላም ሚኒስቴር አስታውቋል። ዘገባ ይኖረናል። ወጣቶችን ስለ ኢትዮጵያ ጠይቀናል።
የሆነ ተስፋ እንዳይታየኝ የሚያደርጉ ሁሉም አይነት የሀገር መሪዎች ተስፋ የሚሰጥ አይነት አካሄድ አይደለም እየሄዱ ያሉ።
ተስፋ ነው የሚታየኝ፣ ያልሰጋም ትልቅ ትስስር ይሻለ። ስለዚህ ያኔ እንደኔ ስሜቱ መስማት አልፈልግም ስለመበታተን። እንደኔ ይኔ ጥልቅ እምነት ኢትዮጵያ አትበትን።
ሀሳባቸውን ቆየት ብለን እናስደምጣችኋለን። 3,000 በላይ ወጣት የጥበብ ባለሙያዎች የሚሳተፉበት የድረገጽ የጥበብ መድረክ አዘጋጅ እንግዳለን።
ኢትዮጵያ በጣም ብዙ ነገር ይሰራል። በጣም ብዙ ባለሙያ አሉ። ግን የነሱ ስራው ከአዲስ አበባ፣ ከአዋሳ፣ ከናዝሬት ወጣ ብሎ አይታይም። ሪሰርች ካውንስል እየሰራውን ብዙ አይነት ጥያቄ ይመጡ ነበር ከውጭ ሀገር።
ማህሌት ማዕረጉ ትባላለች። በምሽቱ ይዘናታል። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች አብራችሁን ካመሻችሁ ታደምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን ያመሻል። በቅድሚያ ግን ከሀገር ውስጥና ከዓለም ዙሪያ የመረጥናቸውን አጫጭር ዜናዎች ኤደን ገረመው ታስደምጠናለች።
አመሰግናለሁ ጽዮን። የደቡብ ሱዳን ፕሬዝዳንት ሳልቫኪርና ተቃዋሚው መሪ ሪያክ ማቻር ትላንት ሀገሪቱ መዲና ጁባ ላይ አብረው ወጥተው በነገው ቅዳሜ የጊዜ ገደብ አዲሱን የሽግግር መንግስት ለማቋቋም መስማማታቸውን ይፋ አድርገዋል። ሁለቱ የሽግግር መንግስቱን ለማቋቋም ከአሁን ቀደም ያደረጓቸው ሙከራዎች አልተሳኩም። በርካታ የጊዜ ገደቦችም አሳልፈዋል። አሁን ያለው የሽግግር መንግስት እንደሚበትኑና 5 ምክትል ፕሬዝዳንቶችን እንደሚሾሙ ትላንት ለጋዜጠኞች በነበራቸው ጋዜጣዊ መግለጫ ገልጸዋል። ከፕሬዚዳንት ሳልቫኪር ጎን የቆሙት ሪያድ ማቻር የቀሩት ችግሮች በአፋጣኝ ይፈታሉ የሚል እሳቤ በዚህ ሳምንት በሚከናወን የአንድነት መንግስት ምስረታ ላይ እንደሚሳተፉ አረጋግጠዋል። የትንሽቱ የደቡባዊት አፍሪካዊት ሀገር የሌሶቶ የፖለቲካ ችግር አሁንም ወደ አጎራባች ደቡብ አፍሪካዊ ለመዛመት አደጋ ተደቅኗል። ስልጣኔን እለቃለሁ ያሉት የሀገሪቱ ጠቅላይ ሚኒስትር በተገደሉት የመጀመሪያ ባለቤታቸው ጉዳይ በዛሬው የፍርድ ቤት ቀጠሮ መቅረብ ሲገባቸው ድንበር አቋርጠው ደቡብ አፍሪካ ሄደዋል። ቶም ታባኔ በሌፖሌት ሌሎ ታባኔ ላይ ከ3 ዓመታት በፊት በተፈጸመው ግድያ በቀረበባቸው ክስ ዛሬ ፍርድ ቤት መቅረብ ነበረባቸው። ይሁን እንጂ ለሕክምና ወደ አፍሪካ ተጉዟል ሲሉ ረዳቶቻቸው ገልጸዋል። የ80 ዓመቱ ጠቅላይ ሚኒስትር ትናንትና ነው ከመጪው ሐምሌ መጨረሻ በኋላ ስልጣኔን እለቃለሁ ሲሉ ይፋ ያደረጉት። ሊባኖስ በሀገሯ የመጀመሪያ የኮሮና ቫይረስ ተጠቂ መገኘቱን ይፋ አደረገች። የ45 ዓመት እድሜ ያላቸው ሴት ሲሆኑ ከኢራን የተጓዙ እንደሆኑና ሆስፒታል ውስጥ ለይቶ ማቆያ ማዕከል እንዲገቡ መደረጉን ሊባኖስ አክል አስታውቃለች። የመጀመሪያው የኮሮና ታማሚ ማግኘታቸውን ይፋ ያደረጉት የሊባኖስ የጤና ሚኒስትር ለቫይረሱ ሳይጋለጡ እንዳልቀሩ የተጠረጠሩ ሌሎች 2 ሰዎችንም ለመመርመር ጀምረናል ብለዋል። ሴትዮቱ ትላንትና ሐሙስ በአውሮፕላን ከኢራም ኮን ከተማ ቤሩት የገቡ ሲሆን በአሁኑ ወቅት እሳቸውና 2 ሌሎች ሰዎች ከቤሩት ራፊክ ሀረሪ ሆስፒታል ለብቻ ማቆያ ውስጥ እንዲቀመጡ ተደርገዋል። አድማጮች፣ ለሰዓቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እንገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። አንድ መቶ ሺህ ወጣቶች የተመዘገቡበት ልዩ የበጎ ፈቃድ እንቅስቃሴ መጀመሩን የሰላም ሚኒስቴር አስታወቀ። ይህንን በተመለከተ በሰላም ሚኒስቴር አስተባባሪነት የተካሄደውን ዝርዝር መግለጫ የተከታተለው ሙክታር ጀማል ዘገባ ያስደምጠናል።
የፌዴራል የሰላም ሚኒስቴር ከተለያዩ ባለድርሻ አካላት ጋር በመተባበር የኢትዮጵያ ብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ፕሮግራምን ከፊታችን በሚመጣው እሁድ ለሕዝብ እንደሚያበስር አስታውቋል። የዚህ ፕሮግራም ታላሚ የሆኑት የከፍተኛ ትምህርት ተቋማትና ከቴክኒክና ሞያ ኮሌጅ ተመረቀው ስራ በመፈለግ ላይ የሚገኙ ወጣቶች መሆኑ ተነግሯል። ወጣቶቹ በጎ ፍቃድ መስጫ ጊዜያቸው ከትውልድ አካባቢያቸው ርቀው የሌላውን እሴትና ባህል በሚለምዱበት መንገድ በሰብጥር ይከናወናል ተብሏል። በሰላም ሚኒስቴር የተጠሪ ተቋማትና ስትራቴጂክ አጋርነት ማስተባበሪያ ጽህፈት ቤት ዳይሬክቶሬት ጀነራል ዳይሬክተር ወይዘሮ አስማረዲ ይህንን ሀገራዊ የበጎ ፍቃድ ፕሮግራም በዚህ ደረጃ ማቅረቡ ለምን እንዳስፈለገ ጠቅሰዋል።
የላውንቺንግ ትልቁ ለውጥ ምንድነው? ለዚህ ፕሮግራም አንደኛ መንግስት የራሱን ኃላፊነት ይወስዳል፣ ሁለተኛ በዛን ቀን የሚጠሩ ሁሉም በዚህ ፕሮግራም ኃላፊነት አለባቸው የሚሉ አካላትን ሁሉ ለጥሪው መድረስ ባንችልም፣ ነገር ግን የተወሰነ አካላት ተገኝተው በዛ ዕለት ኃላፊነታቸውንም በዛውም ቆጥረው እንዲወስዱ አንድ አጋጣሚ ስለሚሆን ነው ማለት ነው።
በዚህ በበጎ ፍቃደኝነት የማህበረሰብ አገልግሎት ላይ ለመሳተፍ 116,000 በላይ በጎ ፍቃደኞች መመዝገባቸውን ሰላም ሚኒስቴር አስታውቋል። በዚህ ዙር ለ10,000 ወጣቶች ስልጠና የተዘጋጀ መሆኑንም ተገልጿል። ስልጠናውን በተመለከተ የአዲስ አበባ ዩኒቨርሲቲ ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲ እና ሴንተር ፎር አፍሪካ ሊደርሺፕ ስተዲ አብረው በመሆን እንደሚያሰለጥኑ ተነግሯል። ይህ ስልጠና ከግብረ ገብ አንስቶ እስከ ሙያዊ ትምህርት ድረስ የሚቀሰምበት መሆኑንም ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲን ወክለው የተገኙት ኡስታዝ ያሲን ኑሩ ተናግረዋል።
3 ነጥቦች ላይ እነዚህ ወጣቶች ትሬኒንግ ሊወስዱ የተሻለ ዜጋ ይሆናሉ ብዬ ቅድሚያ የነደፍ ነው። አንደኛ ለሀገራቸው ፍቅር ያላቸውና ለውጤታማነት የሚነሳሱ ወጣቶች እንዲሆኑ ነው። ሁለተኛ ፊዚካሊ ፊት የሆነ ከሱስ የጸዱ የነቁ ወጣቶችን ማምረት ነው። ሶስተኛ ፐርሰናል ዲቨሎፕመንት ኮርሶችን በጣም በብዛት ይወስዳሉ። ምናልባት እስከ 14 የሚሆኑ ሊደርሺፕ፣ ስትራቴጂክ ቲንኪንግ፣ ማይንድ ሴት የተለያዩ የምንላቸው ፓኬጆችን በዚህ ሁለት ወር ውስጥ እነዚህ ወጣቶች ይወስዳሉ። እነዚህ ኮርሶች ብቁ ያደርጋቸዋል። ከተመረቁ በኋላ ስራ የሚይዙ ሳይሆኑ እነዚህ ወጣቶች ስራን ክሬት የሚያደርጉ ሊደሮች እንዲሆኑ ማለማቸው።
የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ስልጠና ተሳታፊዎች የስልጠና አገልግሎት ቆይታ ጊዜ ለአንድ ዓመት ከሁለት ወራት መሆኑን ተነግሯል። በአጠቃላይ ከአገልግሎት ጊዜ ውስጥ 2 ወራት በስልጠና ማዕከል የሚቆዩበት መሆኑንም የተገለጸው ሴንተር ፎር አፍሪካን ሊደርሺፕ ስተዲን በመወከል የተገኙት አቶ ቴዎድሮስ ታደሰ ድርጅታቸው ላለፉት 8 ዓመታት የአፍሪካ ህብረት በጎ ፍቃድ ወጣቶችን ሲያስተባብር መቆየቱንና በተለያዩ አጋጣሚዎች የቀሰመውንም ልምድና ትምህርት ለኢትዮጵያ ወጣቶች እንደሚያካፍል ገልጿል።
ሁላችሁም እንደምታውቁት ወጣቶች ከተመረቁ በኋላ ስራ ለመቀጠር በሚፈልጉበት ጊዜ የመጀመሪያው አብዛኛው ጥያቄ የስራ ልምድ የላቸው ስለሆነ እነሱ አይበቃቸው። ዩናይትድ ኔሽን ዴቨሎፕመንት ፕሮግራም በዩኤንቪ በሚባለው ፕሮግራም ውስጥ ሊሰራ የሚሞክረው ወጣቶችን በማሳተፍ እንዲህ ባለ በቮለንተሪዝም ውስጥ አንድም ማህበረሰባቸውን እያገለገሉ እነሱ ደግሞ የስራ ባለልምድ እንዲሆኑ ማገዝ ነው። ስለሆነ በዚህ ፕሮግራም ውስጥ የሚመጡ ሰዎች በዚህ ፕሮግራም ካለፉ በኋላ ሬዚዩሚያቸው ላይ ሲቪያቸው ላይ ሲጽፉ ባለምን ሆኑ ማለት ነው? ባለ ስራ ልምድ ሆኑ ማለት ነው። የስራ ኤቲክስ አላቸው፣ የስራ ዲሲፕሊን አላቸው። ምንም ልምድ ከሌለው ሰው በጣም ይበልጣሉ፣ ይሻላሉ። ይሄን በማድረጉ ይሄ ሚኒስቴር መስሪያ ቤት በጣም ብዙ ኢምፕሎየብል ወርክፎርስ ፈጠረ ማለት ነው፣ መቀጠር የሚችሉ ወጣቶች።
በዚህ በብሔራዊ የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ላይ 5 ግለሰቦች በጎ ፍቃድ አምባሳደርነት ተሹመዋል። በሜሪጆይ አገልግሎት የምትታወቀዋ ሲስተር ዘቢደር ዘውዴ፣ በተለያዩ መንገዶች ወጣቶችን ሲያሰለጥን የነበረው ፓስተር ዮናታን አክሊሉ፣ ኡስታዝ ያሲን ኑሩ፣ ወይዘሮ ፊልሰን አብዱላሂ የተጠቀሱ ሲሆን ሌላው 5ኛ ሰው ደግሞ በሚመጣው እሁድ መክፈቻ ፕሮግራም ላይ እንደሚገለጽ ተነግሯል። ፓስተር ዮናታን አክሊሉ ወጣቶች ሀገርን ለማገልገል እድል ማግኘታቸው መታደል መሆኑን ነው የሚገልጹት።
በእኛ ሀገር ከጥቂት ጊዜ በኋላ የተለመደው ነገር ውጤቱን እንጂ ውጤቱ የሚገኝበትን መንገድ ያለመፈለግ ችግር ነው። ብዙዎቻችንን ውጤቱን እንፈልጋለን፣ ውጤቱ የሚገኝበትን መንገድ ግን አንፈልግም። ከዚህ አንጻር የበጎ ፍቃድ አገልግሎት ከፖለቲካ፣ ከሃይማኖት፣ ከዘር ሳጥን የወጣ ስለሆነ ቲንክ አውት ኦፍ ቦክስ የሚለው አስተሳሰብ ስለሆነ የበጎ ፍቃድ አገልግሎት ሀገርን የሚያስተሳስር ሰው ከሰፈሩ ከብሔሩ ወጥቶ በሰብአዊነት ማንንም መርዳት እንዲችል ጉልበት የሚፈጥር ነው ብዬ አስባለሁ። ከዛም ጋር ተያይዞ ደግሞ ብሔራዊ ኩራት የሚፈጥር ነው። እንደዚሁም ለወደፊት ኃላፊነት የሚሰማው ሀገሩን የሚወድ የችግር አካል ሳይሆን የመፍትሄ አካል መሆኑን የሚስማማው ማህበረሰብ ከመፍጠር አንጻር የበጎ ፍቃድ አገልግሎት በጣም ወሳኝና አስፈላጊ።
ይህ የብሔራዊ በጎ ፍቃድ ማህበረሰብ አገልግሎት ሀገሪቷ የጀመረችውን ሁለንተናዊ ለውጥ እንዲሳካና ከደህንነት ከግጭትና ማህበራዊ ቀውሶች ሙሉ በሙሉ ተላቃ የሰለጠነ ማህበረሰብ ሰላም የተሟላና ደስተኛ ዜጋን ለመፍጠር መሰረት የሚጥል መሆኑን ሰላም ሚኒስቴር ገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አሁን ደግሞ በለፍተ ቀደም ከተለያዩ ወጣቶች ያሰባሰብናቸውን አስተያየቶች እናስደምጣችሁ። በኢትዮጵያ አሁን ያለው ያልተረጋጋ የፖለቲካ ሁኔታና በየጊዜው በሚፈጠሩ ግጭቶችና አለመረጋጋቶች እንዲሁም በፖለቲከኞች መካከል የሚከሰቱ አለመግባባቶችን በምክንያትነት የሚጠቅሱ ፖለቲከኞችና አስተያየት ሰጪዎች የሀገር መፍረስ አደጋን እንደ ስጋት ደጋግመው ሲያነሱት ይሰማል። እናንተ እንደ አንድ ወጣት የምትኖሩበት ሀገር እንዲህ ያለ ስጋት እንዳለበት በምትሰሙበት ጊዜ ምን ይሰማችኋል የሚል ጥያቄ ለአምስት ወጣቶች አቅርበንላቸው ነበር። ምላሻቸው እንዲደመጣል።
ብዙ ነገር እንደባልተሞከረበት ሀገር ፌደራሊዝም ተሞክሮ ፈርሷል፣ እንትን ተሞክሮ ፈርሷል። ስለዚህ አሁን መበታተን ነው፣ የየራሳችን ነገር ይዘን ደግሞ እንሞክረው ምናምን ሲባል ያስፈራኛል። በዛ ላይ ደግሞ መንግስት ኃይል የለውም ማለት የፌደራሉ መንግስት ማለት ነው። ስለዚህ ያ ነገር ያስፈራል። እሱ ስለሌለው ብቻ ሳይሆን የቤት ስራውን መስራት ስላልቻለ ማለት ነው። ስለዚህ በጣም ያስፈራኛል። ነገዬን ነው እየነጠቀኝ ያለው። በጣም ያስደነግጠኛል፣ ያስፈራኛል። በዛ ላይ ይሄንን ለመፍታት የሚኬድበት መንገድ ጥሩ አለመሆኑም ነው የሚያስፈራኝ። ማለት ከስጋት እንድላቀቅ የሆነ ተስፋ እንዳይታየኝ የሚያደርጉ ሁሉም አይነት የሀገር መሪዎች ተስፋ የሚሰጥ አይነት አካሄድ አይደለም እየሄዱ ያሉት።
ተስፋ ነው የሚታየኝ፣ አልሰጋም። እርግጥ ነው ምናልባት የሚታዩ ብዙ የሚያስቸግሩ ክፉ ነገሮች ይታያሉ በሀገሪቷ። ሰዎች አንዱ አንዱን ይበድላል፣ ይጨቁናል። በተለያየ በጣም ለጆሮ መስማት የሚከብዱ አሰቃቂ ነገሮች ይሰማሉ በሀገራችን ላይ። እነዚህ ነገሮች ግን ምናልባት የሀገራችን ታሪክ ዞር ብለን ስናይ እነዚህ ችግሮች እየመጡ ህዝቡ እንደዚህ የተሰቃየ በዚህ አይነት ከባድ ታ ውስጥ ያለፈ ህዝብ አይደለም። መሽቶበት እንኳን ሰው ማያውቅበት ቤት ሄዶ የሚያድርበት ሀገር ነው እና ያለን ዛሬ ላይ ፖለቲከኞች የተለያየ ችግር ውስጥም ቢሆኑ የተለያዩ ነገሮች በሀገራችን ቢከሰቱ ግን ህዝቡ ውስጥ ጥሩ እሴት ስላለው ይስተካከል ነገር ይሆናል ብዬ አስባለሁ። አሁን ላይ ያለው በተለይ ትልቁ ወጣቶችን እየጣለ ያለው ያስተምሮ ነው፣ ያስተምሮ ውድቀት ስለሆነ በትክክል ትውልዱን መቅረጽ ማስተማር ከተቻለ ይቺ ሀገር የማትለወጥበት ምንም ምክንያት የለም። ላለፉት ጊዜያት የተሳሳተ አስተምሮ ይመስለኛል ሀገሪቷን እየረበሸ ያለው።
አክቹዋሊ ልትፈርስ ትችላለች ሲባል ይሰማል የሚለው አሁን ላይ ሆኜ ይህን ያህል ብዙም ስሜት አይሰጠኝም። ከተወሰኑ ዓመታት ምናምን በሽት ቢሆን ኖሮ ልደነግጥ ይችል ነበር። አሁን ላይ ግን እኔ ኦልሬዲ ምንም ያን ያህል ስሜት የለኝም። ኦልሬዲ አለች ብዬም ለማመንም እቸገራለሁኝ። ፈርሳለች ብዬ እስከማመን ድረስ የደረስኩበት ጊዜ ነው ያለ። ምክንያቱም የምናያቸው የተለያዩ ነገሮች አለን ብሎ ለማለት የሚያስችል ነው ብዬ አላምንም።
አገር ፈርሳለች ብለህ የምታስበው ለምንድን ነው?
አንድ ሰው አገር አለ ብሎ ካመነ በየትኛውም የሀገሪቱ ክፍል ተንቀሳቅሶ መኖር መቻል፣ መስራት፣ ለዜጋም ተቆጥሮ የመኖር መብቱ ሊከበርለት ይገባል። አገር አለህ ብለን ካሰብን አሁን ያለው ሁኔታ ግን ያንን የሚያስችል አይደለም። አንድ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ለመስራት የሚቸገርበት ሀብት አፍርቶ መኖር የማይችልበት ሁኔታ ውስጥ ነው ያለ ነው። ስለዚህ በዚህ ሁኔታ ውስጥ አገር አለን ብሎ ለማለት የሚያስችል እንትን የለኝም በእኔ በኩል።
ማለት አንድ እውነት ለመናገር አንድ ሀገር ሊፈርስ ይችላል፣ ሊበተን ይችላል የሚለውን ሲስተም አይደለም የሚኖርሽበት ሀገር አይደለም ሀገርሽ፣ የሌላ ሀገር የባዕድ ሀገር እንኳን ያሳስበናል፣ ያስጨንቅሻል። ነገር ግን አሁን የምትበተንበት ወይም ደግሞ እየሆነ ያለውን እያጋጠመ ያለውን ስታስቢ ደግሞ ተመልካች ሆኖ ከማየት ውጭ ሌላ ማድረግ የማትች ሌላ አማራጭ የሌለ ሆኖ ነው የሚሰማ።
በእውነቱ ከሆነ ሀሳቡ በጣም ከባድ ነው። ስጋት ነበር ላለፉት አንድ አመት። አሁን ግን ቀስ በቀስ ከስጋት ወደ ተስፋ እየመጣን ያለ ነው። ምክንያቱም የነበሩ ግርግሮች፣ ሁካታዎች፣ ግጭቶች፣ ሰው ሲሞት ሰው የገደለ ሰው የማይጠይቅበት ሁኔታ ስናይ የህግ በላይነት ሲቀዘቅዝ በጣም ፈርቼ ነበረ። እኔም ፈርቼ ነበረ። አሁን ግን ባለ ሁኔታ የመረጋጋቱ ነገር ስፔሻሊ ከአንድ ወር ወዲህ ያሉ ነገሮችን ስናይ ተስፋ እየሰጠን ነው። እኛም እንደ ዜጋ በኩላችን ለመወጣት ዝግጁ ነን።
ተደጋጋሚ ይሄ አባባል በተደጋጋሚ ይሰጣል። አንደኛው ወገን ትበተናል ይችላል፣ ሌላኛው ወገን ግዴቻም እንዴት ሌላችሁ አትበተንም እላል። ሁሉ ጊዜ እነዚህ ሰዎች በእርግጠኝነት ኢትዮጵያ ትበተናለች ብሎ መናገር ነገሩን ከማክረር ይዘላል ብዬ አላስብም። ለምን? በፍጹም ኢትዮጵያ አትበተንም። ይህንን ሁሉ ጊዜ እንደዛ ነው ማምነው። ለምን? ፖለቲካ ድርቃን እንደሚናገሩት አይደለም ከሰዎች ንግግር ይዘለለ ወይም ደግሞ ከሰዎች ንግግር በራቀ በኢትዮጵያውያን መካከል ትልቅ ትስስር ይሻለ። ስለዚህ ያኔ እንደኔ ስሜቱ መስማት አልፈልግም ስለመበታተን። እንደኔ ይኔ ጥልቅ እምነት ኢትዮጵያ አትበተንም።
አድማጮች፣ እናንተ ማስተያየት ካላችሁ በፌስቡክ ገጻችን ላይ በውስጥ መስመር ለጋቢና ቪኦኤ ደውሉልን ብላችሁ ስልካችሁን ካስቀመጣችሁ መልሰን እንደውላችኋለን። በእኛ በኩል የእናንተን ሀሳብ ይዘን ምሁራንንና የሚመለከታቸውን አካላት ምላሽ የሚያስፈልጓቸው ጥያቄዎች ካሉ ምላሾችን እያካተትን መልሰን እናካፍላችኋለን። ለተሳትፏችሁ ሁላችሁንም እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ዛሬ አርብ ነው። በአርብ መሰናዷችን ደግሞ የጋቢና የጥበብ ታዛ ፕሮግራም አለን። በዛሬ ለጥበብ ታዛችን ማህሌት ማዕረጉ ይዘናል። ማህሌት ብሩህ ክለብ ለኢትዮጵያ የጥበብ ኢንዱስትሪ በማለት በድረገጽ ላይ ከ3000 በላይ ለሆኑና በተለያዩ የጥበብ ዘርፎች ላይ ያሉ ባለሙያዎችን በየሳምንቱ ዓለም አቀፍ የትምህርት የስራና የትብብር እድሎችን የሚያገኙበት የመረጃ እትም መድረክ ፈጥራለች። ኤደን ገረመው ይህን በተመለከተ ተከታዩን አሰናድታለች።
በመላው ኢትዮጵያ የሚገኙ ወጣት የፋሽን፣ የድረገጽ፣ የቅርጻ ቅርጽ፣ የሙዚቃ፣ የስዕል፣ የስነ ጽሁፍና የሌሎችም የጥበብ ስራ ባለሙያዎች ራሳቸውን እንዴት ነው ማስተዋወቅ የሚችሉት? ክህሎታቸውንስ እንዴት ማዳበር ይችላሉ? ከሀገር ውስጥና ከዓለም አቀፍ የጥበብ ባለሙያዎችስ ጋር እንዴት ነው በትብብር መስራት የሚችሉት የሚለውን የጥያቄ ክፍተት ለመሙላት የተመሰረተ ነው ብሩህ ክለብ ለኢትዮጵያ የኪነ ጥበብ ኢንዱስትሪ። የዚህ የማህበራዊ ድረገጽ ክለብ መስራች ማህሌት ማዕረጉ ትባላለች። ኢትዮጵያ ውስጥ ተወልዳ እንግሊዝ ሀገር ያደገች ሲሆን ዓለም አቀፍ የልማት ባለሙያ ናት። በውጭ ሀገር ኑሮዋ ኢትዮጵያዊ የሆኑ የጥበብ ስራዎችን አለማየቷ ያሳሰባት እንደነበረ ታስታውሳለች።
እኔ ኢትዮጵያ ተወልጄ እንግሊዝ ሀገር ነው ያደግኩት እና እንግሊዝ ሀገር ስለ ኢትዮጵያ ሲነሳ ኢትዮጵያዎች አይደለም የሚያወሩት አብዛኛው ጊዜ እና ሁልጊዜ እሱ ነገር ይከነክነኝ ነበር። ኢትዮጵያ ጥበቦች በአጠቃላይ ኢትዮጵያ ወጣ ስንል አይታዩም፣ ጎልቶ አይታዩም፣ ድምጻቸውም አይሰማም። ሙዚቃ እና ፊልሞች በደንብ ጀምረውልናል፣ ግን ሌላ ጥበቦቹ ለምንድን ነው ጎልቶ የማይታዩት ብዬ ራሴን ስጠይቅ ነበር። 2 ዓመት በፊት ብሪቲሽ ካውንስል የሚባል ድርጅት ኢትዮጵያ ውስጥ ተቀጥሬ የአርት ፕሮግራማቸውን ማኔጀር ነበርኩኝ። የዛኔ ነው ብሩ ክላብን እንድፈጥር ቀሰቀሰኝ። ያየሁት ምንድን ነው ኢትዮጵያ ውስጥ በጣም ብዙ ነገር ይሰራል፣ በጣም ብዙ ባለሙያ አሉ፣ ግን የነሱ ስራው ከአዲስ አበባ፣ ከአዋሳ፣ ከናዝሬት ወጣ ብሎ አይታይም። ብሪቲሽ ካውንስል እየሰራውን ብዙ አይነት ጥያቄ ይመጡ ነበር። ከውጭ ሀገር ወደ ኢትዮጵያ እንደዚህ አይነት አርቲስቶች ጋር መስራት እንፈልጋለን የሚሉ አርቲስቶች በጣም ጥያቄ አላቸው። አንድ ኢትዮጵያዊ ደግሞ እንዴት አድርገን መስራችን ወደ ውጭ አሳይተን ማንነታችን የምናስተዋውቀው የሚለው እነዚህ ሁሉ ጊዜ በጣም የሚመጡ ጥያቄዎች ስለነበሩ እና ያለው ጋፕ በጣም ትልቅ ሆኖ ታየኝ። ኢንተርናሽናሊ ያለው መድረክ በጣም ሰፊ ነው። እንዴት ነው እኛ የእኛን ስራ ማሳየት የምንችለው ብዬ ሳስብ ብሩህ ክላብ መጣልኝ። ስለዚህ ይህንን ወደ ሲስተም አድርጎ በደንብ አድርጎ በሳምንታዊ መረጃ ኖራቸው ያችን ጋፕ ፊል አድርገን የእኛን የኢትዮጵያ ጥበብ የምንለውን ወደ ውጭ ማውጣት እንችላለን። ፕሮክላብ ምንድን ነው የሚያደርገው? በሳምንት በዝርዝር ለብዙ አይነት ዘርፎች ለአርኪቴክቸር፣ ፋሽን፣ ቪዥዋል አርት፣ ዲጂታል አርት፣ ለብቻቸው ሰክሬት አድርገን እድሎች ስንል ውድድር ሊሆን ይችላሉ። ሬዚደንሲ ውጭ ሀገርም ኢትዮጵያ ውስጥም ያሉትን በዝርዝር እናወጣለን። ይህኛውን መረጃ ወደ አርቲስቱ ካመጣል ለሷል ወይም ለሱ መረጃው ካላቸው ራሳቸውን አስበው መሳተፍም ይችላሉ። መረጃው ግን ከሌላቸው የትም ቦታ እንሄድ የሚለውን ለማሟላት ነው። ሁለተኛው ደግሞ ዋናው የምንሰራው ነገር ኢትዮጵያ ውጭ ጥያቄ ሊመጣ ይችላል ወይም ሀገር ውስጥም እኔ ፋሽን ዲዛይነር ነኝ እና ከፊልም ከሚሰራ ባለሙያ ጋር መስራት እፈልጋለሁ የት ነው ማገኛቸው ብሎ ይመጣልን የሚላለ እኛ በኢሜይል ኮኔክት እያደረግን አብረው እንዲሰሩ እንደግፋቸዋለን። ሶስተኛው ደግሞ ምንድን ነው ማን ነው ምንድን ነው የሚሰራው ወይም የምትሰራው በዚህ ዘርፍ ብለን ልንጠይቅ መረጃ በጣም ከባድ ነው ኢትዮጵያ ውስጥ ለማግኘት እና ፋሽን ዲዛይነሮች ምንድን ነው አሁን የሚሰሩት ምን አይነት ትሬንድ አለ እንድንጠይቅ ለማግኘት በጣም ይከብዳል። ስለዚህ እኛ በሳምንት በኒውዝሌተራችን አንድ አርቲስት ወይም ግሩፕ ወይም አብሮ የሰሩ አርቲስቶችን ፊቸር እናደርጋለን።
የተለያዩ የጥበብ ባለሙያዎችን ለማበረታታት በማህበራዊ ድረገጾች በፌስቡክ በቴሌግራም እና በመሳሰሉት 3000 የሚሆኑ ከተለያየ ዘርፍ የተወጣጡ የጥበብ ስራ ባለሙያዎች የሚሳተፉበት በየሳምንቱ የጥበብ መረጃ የሚያገኙበት የድረገጽ እትም እያዘጋጀች ታሰራጫለች። እዚህ የማህበራዊ ሚዲያ ላይ ሳምንታዊ እትም ምክንያትም ባለፈው አንድ አመት ጊዜ ውስጥ 65 የሚሆኑ ወጣት አርቲስቶች እና የፈጠራ ባለሙያዎች ስራቸውን በዓለም አቀፍ ደረጃ የማቅረብና ውድድሮች ላይ መሳተፍ መቻላቸውን ገልጻ ኢንዱስትሪው አሁንም ቢሆን ገና ብዙ ያልተሰራበት መሆኑን ታሳስባለች።
በአንድ አመት እስካሁን ድረስ ያየነውን ስኬት በብሩ ክላብ አንድ ኢትዮጵያ አኒሜሽን ሻራፈተ በብሩ ክላብ ሄዶ እዛ ታይቷል። አንድ ፊልም ሜከር ከኢትዮጵያ ኬንያ ድረስ ሄዶ ስራውን አሳይቶ ኦቮድ ተቀብሎ መጥቷል። ይሄ ሁላ ብሩ ክላብ ኦፕን ኮል አይተው አፕላይ ስላረጉ ነው። እና እንደዚህ አይነቶች ስኬቶች የምንላቸው በብሩ ክላብ ያመጣውን ለውጥ 68 ሪኮርድ አርገናል በአንድ አመት ከምናምን እና ያችን ትንሽ እድል ቢያገኝ በጣም እንደው የሚያስደስት ሴክተር ነው።
ሀሌት ወጣት የፈጠራ ባለሙያዎች ማህበራዊ ድረገጾችን ራሳቸውን ከዓለም ጋር ለማስተዋወቅ የሚረዳ መሳሪያ መሆኑ እንዲገነዘቡ በአጽንኦት ታሳስባለች።
ሴክተሩ እንዳለ ወጣትንና ሴቶችን ነው አብዛኛው ጊዜ የሚያካፍለው። በኦኮር ወንዶችም አሉ አረጎ። ስለዚህ ኢንዱስትሪውን ካገዘን እና ካደገ እነሱም ነው እንዲያው በደንብ የምንጠቅመው። ከዛ ሌላ ግን እንደ አርት ቴሌግራም ቻናል፣ ኢንስታግራም አካውንት፣ ፌስቡክ በመክፈት ስራችንን ከቤታችን አውጥተን ለመገናኘት ስንጀምር ስራችን እየወጣና ከአንድ ሰው ወደ አንድ ሰው ሼር እየተደራረገን ወደ ሌላ መድረክ እንኳን ያደርሰናል ብያምናለሁ።
ማህሌት በቀጣይ አመት ሙሉ ለሙሉ ወደ ኢትዮጵያ ተመልሳ ብሩ ክለብን ወደ ተቋም የማሳደግ እቅድ እንዳላት አጫውታኛለች። ወጣት አርቲስቶችም ብሩ ክለብ ብለው በፌስቡክ እና በቴሌግራም እንዲከታተሉ ትጋብዛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። በተከታዩ ዘገባችን ወደ ሩዋንዳ ነው የምናመራው። ሩዋንዳዊት ለአመታት በቆየ አንድ ልማድ የተነሳ መግባባት ላይ አልደረሱም። የሴት ልጅ የመራቢያ አካልን የመለጠጥ ባህልን በሚደግፉ ወግ አጥባቂዎችና ድርጊቱ የጎንዮሽ ችግር ምንጭ ነው የሚሉ ባለስልጣናት እየተሟገቱ ነው። የሀሊማ ቱማን ዘገባ ሀብታሙ ስዩም ያሰማናል።
ትክክለኛ ማንነቷ እንዳይገለጽ የምትፈልገው ሲንቲያ የ12 ዓመት ልጃገረድ እያለች አንድ አዋቂ መምህርት ከመቶ በላይ የሚሆኑ እኩዮቿን ጨምሮ የመራቢያ አካል መለጠጥ ድርጊት እንደሚከናወንባቸው አወጀች። በልጃገረዶቹ ወላጆች ጫና ትምህርት ቤቷ ጠና ያሉ ሴቶች ልጃገረዶቹ ባህላዊ እጽ በመጠቀም የመራቢያ አካላቸውን እንዴት መለጠጥ እንዳለባቸው እንዲያስተምሯቸው ሆነ። ውጤቱ ዘላለማዊ እንዲሆን ነው እጹን መጠቀም ያስፈልገው። የሴት ልጅ መራቢያን መለጠጥ በደቡብ ምስራቅ አፍሪቃ ከጋብቻ በፊት በተለይም በባንቱ ተናጋሪ ጎሳዎች ዘንድ የሚተገበር ባህላዊ ድርጊት ነው። ድርጊቱን ፈጻሚዎቹ ለሴቶቹም ለወንዶቹም የሩካቤ ስጋ ደስታን ይጨምራል ብለው ያምናሉ። የዩጋንዳ ባህልና ስነ ጾታ ሚኒስትር የሆኑት ፒስ ሙቱዞ ግን ይህን ድርጊት ከሰሞኑ በማውገዛቸው ንትርክ ውስጥ ገብተዋል። እሳቸው ይሄ ድርጊት ከሴት ልጅ ግርዛት ተለይቶ መታየት እንደሌለበት ይሟገታሉ። የሴት ልጅ ግርዛት መግረዝን፣ መቁረጥን የመሰሉ የሴት መራቢያ አካል ላይ ጉዳት የሚያደርሱ ድርጊቶች ይከናወኑበታል። ይሄኛው ድርጊትም በሴቶች ላይ ያለ ፍላጎት መጫን የለበትም ብለው ይሟገታሉ።
Children between 8 to 12
ሴት ህጻናት ከ8 እስከ 12 ዓመታቸው ጀምሮ ይሄ ድርጊት ይፈጸምባቸው ዘንድ ግፊት ይደርስባቸዋል። እነዚህ ሴቶች የተሻለ ቦታ ይደርሱ፣ ሙሉ ሰው ሆነው እንዲያድጉ፣ መክሊታቸውን እንዲገነዘቡ ወደ ትምህርት ቤት የወሰድናቸው ህጻናት ናቸው ያሉት።
For purposes of full growth to actualize their potential.
ላለፉት 20 ዓመታት ሐማዳ ናማቶቭ ልጃገረዶች የመራቢያ አካላቸውን እንዴት መለጠጥ እንዳለባቸው ሲያስተምሩ የኖሩ ናቸው። ከሴት ልጅ ግርዛት በተቃራኒ ይሄ ድርጊት ምንም አይነት የጎንዮሽ ችግር አያመጣም፣ ጭራሹኑ ጠቀሜታ አለው ብለው የሚሟገቱ ናቸው። አንዴ ፈጽማችሁት የትዳር አጋር በምታገኙበት ወቅት ዝግጁ መሆናችሁን የሚያውቅበት ብቸኛው መንገድ ነው ነው ያሉት። የሕክምና ባለሙያዎች ግን ይህንን ሙግት ውድቅ ያደርጋሉ። እንደ ሴት ልጅ ግርዛት ሁሉ ከሴቶች ይልቅ የወንዶችን እርካታ ታሳቢ ተደርጎ የሚከናወን እንደሆነም ያሳስባሉ። ዶክተር ቪንሰንት ካርሁንጋ
Much as it is claimed that pulling can ease birth pain.
ድርጊቱ በወሊድ ጊዜ ህመምን ይቀንሳል፣ ሴት ልጅን ደመ ሞቃት ያደርጋል ቢባልም ሳይንሳዊ ማስረጃ አልተገኘለትም። አንድ እውነት ግን አለ። ይህ ድርጊት ወንዶች ከሴቶች የሚያደርጉትን ግንኙነት አስደሳች ሊያደርግላቸው ይችላል።
Sexually with the women are happier with their sexual act.
ሆኖም ግን የዚህ ድርጊት ፈጻሚዎች ሚኒስትር ፒስ ሙቱዞ ባህሉን በመተቸታቸው ይቅርታ ሊጠይቁ ይገባል እያሉ ነው። ሚኒስትሯ ግን ድርጊቱን መኮንንን ይቀጥላለው፣ ሴቶች ፍቃዳቸውን መስጠት እስከሚችሉበት ዕድሜ ድረስ ለድምፅ አልባዎች ድምፅ መሆኔን እቀጥላለው ብለዋል።
አድማጮች፣ ለዛሬ ጋቢና ዝግጅታችንን አጠናቀን እንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና በማቀናበር ደግሞ ኤልያስ አስማረ ነው። አብራችሁን ስላመሻችሁ እናመሰግናለን። የጃንዋ ሄለን በተጫወተችው ዘፈን እንሰናበታችኋለን። ደህና ደሩ።
نعايز مسل اللي انا مدري عالنا علل علل امو علل علل امو اي طيرني انا امو انا يا انا امو انا يا انا
عالتا علل هيلن يالنو بستت نو هيوان يا جانوا هيوان بمستقاك انا امو انا يا انا and you
radio sagale americati.